ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 15 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተንን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። እንዲሁም በአሃዱ ራዲዮ 94.3 ላይም በቀጥታ ልትከታተሉን ትችላላችሁ።
አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆኑ።
ከነባር ተገዳዳሪዎቻችንና ከአዳዲስ ተስፈኞች የሚመጣውን ዙሪያ መለስ ፈተና በጽናት አልፈን የአማራ ክልል ሕዝቦችን ሁለንተናዊ ጥቅም ለማስጠበቅ የማንከፍለው መስዋዕትነት የለም።
የአማራ ክልል አዲሱ ፕሬዚደንት አቶ ተመስገን ተሾመ ናቸው። ይቅርታ፣ አቶ ተመስገን ጥሩነህ ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል።
ቀደም ሲል እንደተገለጠው አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆነው ተሾመዋል። ተመራጩ ከዚህ በፊት ካላቸው ልምድ አንጻር ክልሉን ሊመሩ እንደሚችሉ ከምክር ቤት አባላት አስተያየት ከተሰጠ በኋላ ነው ሹመቱ የጸደቀላቸው። ሰሎሞን እንደገለጠው አብይ ርዕሳችን ያብራራዋል። የሶማሌ ክልል መንግስት በክልሉ ለግጭት መንስኤ የሆኑ የህገ ወጥ የጦር መሳሪያዎችን በቁጥጥር ስር እያዋለ መሆኑን አስታወቀ። የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ አሊ በተለይ ለአሜሪካ ድምፅ እንዳስታወቁት ወደፊትም የግጭት መንስኤ ያሏቸውን ህገ ወጥ የጦር መሳሪያዎች በቁጥጥር ስር ማዋላቸውን ይቀጥላሉ። አዲስ ቸኮል ዝርዝሩን ልኳል።
የሶማሌ ክልል መንግስት ፖሊስ ኮሚሽን ኮሚሽነር መሐመድ አሊ ለቪኦኤ እንዳስታወቁት በአሁኑ ሰዓት የጎሳ ግጭት እየተስተዋለባቸው ባሉት ዞኖች የሚገኙ ህገወጥ የጦር መሳሪያዎች ቅድሚያ ተሰጧቸው በቁጥጥር ስር እየዋሉ ነው ብለዋል። በቁጥጥር ስር ስለዋሉት የጦር መሳሪያዎችና ትኩረት ስለተደረገባቸው ዞኖች ኮሚሽነሩ እንዲህ ይላሉ።
በተለይ ግጭት ያለበት አካባቢ ነው በተለይ የተፈታው። በተለይ ቆራይ ዶሎ ዞን፣ አልፎ አልፎ ደግሞ ሸቤሌና ቆራይ መሀል ያለው ግጭቶች ነበሩ ሰሞኑ ማለት ነው። እነዚህ አሁን ግለሰቦች የእነሱ መያዝ የሌለበት የቡድን መሳሪያዎችም አሉ፣ ከክላሽ ከዛ ከፍ ያለ ማለት መሳሪያ። ስለዚህ እነዛ እንደ ካምቦላ ይሰብሰብ ተብሎ ያው የምትጥቅ ማስፈታ ሁኔታ ነው የተደረገው።
እሺ፣ ምን ያህል ጦር መሳሪያ ሰበሰባችሁ?
በምር ቦታችን መሰረት 307 ክላሽ ኮፍ ቢኬኤም ወይም ብሬን 18
መትረየስ ማለት ነው። እሺ፣
አነስተኛ የነፍስ ወከፍ መሳሪያዎች አሉ፣ ሌላ ጎንቦች አሉ። ሌላው ክላሽ ጥይት 12445 የብረት ጥይቱም 2782 ሽጉጦችም አሉ።
እንደ ኮሚሽነር መሐመድ አሊ ገለጻ ህገ ወጥ የጦር መሳሪያዎችን ወደፊትም ከሌሎች ዞኖችም የማጽዳት ዘመቻ ይቀጥላል። ይሁንና በህጋዊ መንገድ አርብቶ አደሮች የሚይዟቸው የጦር መሳሪያዎች እንደማይነካባቸው የገለጹት ህገ ወጥ ትጥቅ የማስፈታቱን ስራ በኃላፊነት እየሰራ ያለው የክልሉ ልዩ ፖሊስ እንደሆነ ለማወቅ ተችሏል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። በትናንትናው ዕለት በትግራይ ክልል መቀለ ከተማ በተዘጋጀው ቴሌቶን ገቢ ማሰባሰቢያ መርሃ ግብር ከግማሽ ቢሊዮን ብር በላይ ለትግራይ ልማት ለማበርከት ቃል ተገብቷል። የትግራይ መንግስት ከህዝብ የገንዘብ ድጋፍ በጠየቀው መሰረት ነው ገቢ ማሰባሰቢያ ፕሮግራም የክልሉ ባለሀብቶችና ነጋዴዎች መድረኩን ያዘጋጁት። ሙልጌታ አጽብሃ ዘገባ ልኮልናል።
የትግራይ ክልል መንግስት በክልሉ የተጀመሩ የልማት ስራዎችን ለማጠናከር ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ 109,000 የክልሉ ተወላጆች መልሶ ለማቋቋምና የክልሉ ደህንነት ለማስጠበቅ በሚል ከትግራይ ህዝብ የገንዘብ ድጋፍ በጠየቀው መሰረት በትናንትናው ዕለት የገቢ ማሰባሰቢያ ፕሮግራም ተካሂዷል። በክልሉ ባለሀብቶችና ነጋዴዎች ተነሳሽነት የዘጋጀው በትናንትናው መድረክ 250 ሚሊዮን ብር ገቢ ለማሰባሰብ ታቅዶ 540 ሚሊዮን ብር ከለጋሾች ቃል ተገብቷል። የትግራይ መልሶ ማቋቋም ድርጅት ትዕምት ያበረከተው 50 ሚሊዮን ብር ከፍተኛ የተበረከተ ገንዘብ ሆኖ ተመዝግቧል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ሁሉም የትግራይ ተወላጆች በክልሉ ልማት በገንዘብ እውቀትና ሙያ ሊሳተፉ ይገባል ብለዋል። በመንግስት በጀት ብቻ የክልሉ ችግር አይፈታም ያሉት ምክትል ርዕሰ መስተዳድሩ ለትግራይ እድገት አስተዋጽኦ ላበረከቱ አመስግኗል።
ትግራይ ልማትና የስነ ስራ ጸገማት ንምፍታሕ ስሉጥ ኢኮኖሚያዊ ዕብየት ንምምዝጋብን
የልማትና የሥራ እጦት ችግር ለመፍታትና ፈጣን ኢኮኖሚያዊ ለውጥ ለማስመዝገብ ተጨማሪ የገንዘብ ማሰባሰቢያ ስለሚጠይቅ መንግስት የህዝብና የሁሉን አካል ድጋፍ ጠይቋል። ህዝብም የትግራይ መንግስት ልማቱን ለማፋጠን ያደረገው ያለው ጥረት በመገንዘብ መንግስት ላቀረበው ጥሪ ተቀብሎ አዎንታዊ ምላሽ በመስጠቱ የህዝባችንን ችግር ለመፍታት የሚያስችለን ድጋፍ በመሆኑ የሚያስደስት ነው። በዚህ ተሳትፎም ትልቅ ኩራት ይሰማናል ነው ያሉት። አሁን ጊዜያቸውን በወሬ የሚያሳልፉ ወገኖች ወደ ስራ ሊገቡና ትግራይ የምትፈልገውን ስራ ሊሰሩ ይገባል በማለትም ዶክተር ደብረ ጽዮን ተናግሯል። በትናንትናው ዕለት በተካሄደው የገቢ ማሰባሰቢያ መርሃ ግብር ከትግራይ ተወላጆች በተጨማሪ ከአማራና አፋር ክልሎች እንዲሁም ከኤርትራ ድጋፍ እንዳደረጉ በመድረኩ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን አመሰግናለሁ ለዘገባው። ሶማሊያ ዋና ከተማ መቀደሾ ውስጥ ዛሬ በደረሰ የቦምብ ፍንዳታ በትንሹ 17 ሰዎች መሞታቸውን የሐኪም ቤት ምንጮች ለቪኦኤ ገለጡ። የመቀደሾ ትልቁ ሆስፒታል ዲሬክተር ዶክተር መሐመድ ዩሱፍ እንደገለጡት ሌሎች 28 ቁስለኞች ሐኪም ቤት ገብተዋል። አደጋው የደረሰው አንድ ተጠርጣሪ አጥፍቶ ጠፊ ይጓዝባት የነበረችውን ተሽከርካሪ ህዝብ በሚበዛበት የመቀደሾ አውራ ጎዳና መጋጠሚያ ላይ በማፈንዳቱ እንደሆነም ተገልጧል። ለፍንዳታው አልሻባብ ኃላፊ ነኝ ብሏል። ይህ ዜና የሚተላለፍላችሁ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በኢራንና በምዕራቡ መካከል ያለው ውጥረት እየተባባሰ መምጣቱ ተገለጠ። በተለይም ዩናይትድ ስቴትስ ያስተባበለችውና ኢራን 17 ለዩኤስ የሚሰልሉ ሰዎችን በቁጥጥር ስር ማዋሏን፣ አንዳንዶቹንም በሞት መቅጣቷን ይፋ ያደረገችበት መግለጫ የውጥረቱን መባባስ ያመለክታል ተብሏል። የኢራን የደህንነት ሚኒስቴር ይፋ እንዳደረገው ሰላዮቹ በቁጥጥር ስር የዋሉት ባለፈው ሳምንት ነው። ሪቻርድ ግሪን ዘገባ ልኮ አሉላ ከበደ ሊያቀርበው ነው።
የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ኢራን በሆርሙዝ የባህር ወሽመጥ ላይ የያዘቻትን የእንግሊዝን ባንዲራ ታውለበልብ የነበረች መርከብ ጉዳይ አስመልክቶ ለአስቸኳይ ውይይት የጸጥታ ጉዳዮች ሚኒስትሮቻቸውና ባለስልጣናቱን ጠርተዋል። የብሪታንያ የባህር ኃይል በሆርሙዝ የባህር ወሽመጥ በመተላለፍ ላይ የነበረችውን ድፍድፍ የነዳጅ ዘይት ጫኝ መርከብ ጉዞ እንዳያደናቅፉ ቢያስጠነቅቁም በትላንትናው ዕለት ይፋ የተደረገ በድምጽ የተቀረጸ መረጃ ግን የኢራኑ አብዮታዊ ዘብ ኮማንዶዎች ማስጠንቀቂያውን ቸል ብለው ከሄሊኮፕተር በመውረድ መርከቢቱን መያዛቸውን አመልክቷል። ድራያድ ግሎባል የተባለው የብሪታንያ የባህር ደህንነት ተከታታይ ድርጅት ይፋ ያደረገው ይህ ድምፅ አንድ የመርከቢቱ ሰራተኛ መርከቢቱ በዓለም አቀፍ የባህር ክልል ውስጥ መሆኗን አመልክተው በራዲዮ ማስተላለፊያው ሲናገሩ ይሰማሉ።
MV Stena Imperial, this is a British warship Foxtrot 236.
ስቴና ኢምፐርኖ ይህ የብሪታንያ የባህር ኃይል ኤፍ ፋክስትሮት የራዲዮ ኮድ ነው። 236 ደግመዋለሁ። በታወቀው ዓለም አቀፍ የባህር መተላለፊያ በመጓዝ ላይ ነን። ጉዞው ዓለም አቀፍ ሕግን የተከተለ በመሆኑ መደናቀፍ የለበትም ሲሉ ነው የተሰሙት። ይሁንና የኢራኑ የባህር ጠባቂዎች መርከቢቱ የጉዞ መስመሯን መለወጥ አለባት ሲሉ ተሟገቱ። በሌላ ዜና በፕሬዚዳንት ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2015 ከቴህራን ጋር ተደርሶ የነበረውን ዓለም አቀፍ የኒውክሌር ስምምነት መሰረዛቸውን ተከትሎ ከዩናይትድ ስቴትስ ጋርም ውጥረት ውስጥ መቆየቷ ይታወቃል።
አመሰግናለሁ አሉላ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ በአስር ዓመት ጊዜ አርጀንቲናን ለመጎብኘት የመጀመሪያው ከፍተኛ የአሜሪካ ዲፕሎማት በመሆናቸው የአገሪቱ ማለት የአርጀንቲና ፕሬዚዳንት ናይብ ቡኬሊ ምስጋና አቀረቡ። ውጭ ጉዳይ ሚኒስትር ፖምፒዮም የአርጀንቲናው መሪ ፊታቸውን ወደ ዩናይትድ ስቴትስ በመመለሳቸው አመስግነዋቸዋል። በመጨረሻም የአየር ሁኔታ ሶሎሞን፣ ባለፈው ቅዳሜ በጣም የባሰበት ነበር። ትላንትም በጣም ቃጠሎ ነበረ። ቅዳሜ ደግሞ አንተ ዜና ሰርተሃል። እንዴት ነው ሰሞኑን
ዋሽንግተን ዲሲና አካባቢው ታይቶ የማይታወቅ ሙቀት ነው ያለው? ብዙ ጊዜ በነሐሴ ውስጥ ነው እንዲህ አይነት እጅግ የከበደ ሙቀት የሚታየው እዚህ አካባቢ። ነገር ግን እንደሚባለው ከሆነ በተለይ በዚህ በተመዘገበ ታሪክ ውስጥ እጅግ ከፍተኛ የሆነ የሙቀት ጣሪያ እየተመዘገበ ያለባቸው ቀናት ነበሩ። በተለይ በመሀል ምዕራብና በምስራቅ ዩናይትድ ስቴትስ ያየታዩት ማዕከላዊ ምዕራብና ሕይወት ሁሉ የጠፋባቸው አጋጣሚዎችና አካባቢዎች እንዳሉ ተነግሯል። ከትናንትና ወዲያና ትናንትና 37 ዲግሪ ሴልሺየስ ነበረ በመሰረቱ። ነገር ግን ከፍተኛ የሆነ የእርጥበት መጠን ስለነበረ ወደ 43 ዲግሪስ ከፍ ያለ ነበር።
አመሰግናለሁ አድማጮች፣ ዜናው አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፈው የዛሬ ሰኞ ሐምሌ 15 2011 ምሽት ፕሮግራም ነው። ዝግጅታችንን በአህዱ ራዲዮ 94.3 ላይም በቀጥታ ማድመጥ ትችላላችሁ።
በህግ አውጪዎች ፊት ቆሞ ያ ሰው ያጣውን ነገር ሲያወራ ቤተሰቦቼንም የወንድሜንም ደግሞ ልጆችና ባለቤቱን እኛንም ወክሎ እንዳወራ ነው። እንደዛ ነው የተሰማኝ። በጣም ኢሞሽናል የሆነ ሞመንት። የህግ አውጪዎች ምክር ቤት ይህንን ጉዳይ አይቶ እንደዚህ አይነት አደጋዎች ለወደፊቱ እንዳይከሰቱ፣ ቤተሰቦችም ደግሞ እንደነ ዘካርያስ ያሉ ቤተሰቦች እስካሁን ድረስ ያሉበትን ሀዘን እና የልብ ስብራት እንዳይደገም፣ ሌላ ቤተሰብ ላይ እንዳይሆን ትልቅ እንድምታ ይኖረዋል።
ከበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አደጋ ጋር የተያያዙ ዝግጅቶችን ይዘናል። የሰማችኋቸው ሁለት ድምፆች የአደጋው ተጎጂ ቤተሰብ አባልና የሕግ አማካሪ ናቸው። በምሽቱ ዝግጅታችን ይቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሸጋግራለን።
አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆኑ። አቶ ተመስገን ሹመቱን ባጸደቀላቸው የክልሉ ምክር ቤት ፊት ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር ለታላቁ የአማራ ሕዝብና ለታላቋ ኢትዮጵያ ስንል ታላቅ ሥራ እንሰራለን ብለዋል። አስቴር ምስጋናው ባህር ዳር ላይ የተከናወነውን ሥነ ሥርዓት ተከታትላለች።
እኔ አቶ ተመስገን ጥሩነህ
በዛሬው ዕለት በክልል ምክር ቤት ፊት ቀርቤ
ርዕሰ መስተዳደር ሆኜ ስሰየም ለሕገ መንግሥቱ ታማኝ በመሆን ከክልሉ ሕዝብና መንግሥት የተጣለብኝን ኃላፊነት
በቅንነት
በታታሪነት
እንዲሁም ሕግና ሥርዓትን መሠረት በማድረግ
ስራዬን እንደምፈጽም ቃል እገባለሁ።
አመሰግናለሁ። የአማራ ክልል ምክር ቤት ዛሬ ባካሄደው መደበኛ ጉባኤ ሰኔ 15 ቀን ተፈጽሞ በነበረው ጥቃት የተፈጠረውን የአመራር ክፍተት ለመሙላት የሚያስችል ውሳኔ አሳልፏል። በዚህም ከቀናት በፊት በእጩ ርዕሰ መስተዳደርነት በአዴፓ ተመርጠው የነበሩትን የአቶ ተመስገን ጥሩነህን ሹመት መርምሮ አጽድቋል። አዲሱ ተሿሚ አቶ ተመስገን ጥሩነህ ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር በክልሉ ከፍተኛ የፖለቲካ ውጥረት ባለበት ወቅት መሾማቸው ቀጣዩ መንገድ አልጋ በአልጋ እንደማይሆን ከወዲሁ እንደሚረዱ ጠቁመዋል።
የተሰጠው ኃላፊነት እጅግ ከባድና ጽናትን የሚጠይቅ መሆኑንም እገነዘባለሁ። ከነባር ተገዳዳሪዎቻችንና ከአዳዲስ ተስፈኞች የሚመጣውን ዙሪያ መለስ ፈተና በጽናት አልፈን የአማራ ክልል ህዝቦችን ሁለንተናዊ ጥቅም ለማስጠበቅ የማንከፍለው መስዋዕትነት የለም።
የህግ የበላይነትን ማስከበር፣ የተዳከመውን የኢንቨስትመንት እንቅስቃሴ እንደገና እንዲያገግም ማድረግ፣ ለስራ አጥ ወጣቶች የስራ እድል ማመቻቸትና ሌሎች ተግዳሮቶችን ፈራስ ይዛለሁ ነው ያሉት። አሁን ያለንበት የለውጥ ጉዞ ስንዴና እንክርዳዱን ይዞ መጥቷል። ስንዴውን እየተንከባከብን እንክርዳዱን እንነቅላለን ብለዋል። አቶ ተመስገን አክለውም ለታላቁ የአማራ ህዝብና ለታላቋ ኢትዮጵያ ስንል ገና ለገና መስዋዕትነት ያስከፍላል ብለን በዝምታ የምናልፈው ጉዳይ ግን አይኖርም ሲሉም ተደምጠዋል።
ይህንን ታላቅ የአማራ ክልል ህዝብ የሚመጥን ስራ ሰርተን ህዝቡን በማስከበር እኛንም የሚያኮራ ስራ ለመስራት እንንቀሳቀሳለን። ለታላቋ ኢትዮጵያ ስንል ታላቅነቷን የሚመጥን ስራ ሰርተን የህዝባችንን ጥቅምና ክብር ማስጠበቅ አለብን። ጥርስና ከንፈር እንጂ አይንና ናጫ መሆን የለብን። የምንደጋገፍ እንጂ የምንደነቃቀፍ መሆን አይገባንም። የምንተባበር እንጂ የምንሰባበር መሆን አይጠበቅብንም። በሌላ መልኩ ደግሞ አካባቢያችንን ነቅተን መጠበቅ አለብን። በግ ባለበት ተኩላ፣ ዶሮ ባለበት ሲላ እንደማይጠፋ እናውቃለን። የማይተኛ ህዝብ ብቻ ሳይሆን የማይተኙ ጠላቶች እንዳሉንም እንረዳለን። በእርግጥ ገና ለገና መስዋዕትነት ያስከፍለናል ብለን ወደ ኋላ የምንለው ነገር የለንም። እኛ ወፍ ፈርተን ዘንጋዳ ሳንዘራ የምንቀር ሞኞች አይደለም።
የአማራ ክልልን ባለፉት 29 አመታት 5 ፕሬዝዳንቶች መርተውታል። በእነዚህ ጊዜያት ውስጥ ረጅሙን የስልጣን ጊዜ የወሰዱት አቶ አዲሱ ለገሰ ሲሆኑ አጭር የስልጣን ጊዜ የነበራቸው ደግሞ ዶክተር አምባቸው መኮንን ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል።
ሀገረ መንግሥት ግንባታና ብሔራዊ መግባባት በኢትዮጵያ በሚል ርዕስ የተዘጋጀ ውይይት ድሬዳዋ ላይ ተካሂዷል። በጠቅላይ ሚኒስትሩ ጽሕፈት ቤት በተዘጋጀ በዚህ መድረክ ላይ ምሁራን የውይይት መነሻ ሐሳቦችና ጽሑፎችን አቅርበዋል። አዲስ ቸኮል ዝርዝሩን ልኳል ከድሬዳዋ።
የውይይት ፕሮግራሙን ዓላማ በተመለከተ ንግግር ያደረጉት የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ኢትዮጵያውያን በኢትዮጵያውያን የሚፈናቀሉበት ወቅታዊ ሁኔታችን የምክክርን አስፈላጊነት የሚያጎላ ነው ብለዋል። ከዚህ ባሻገር የጋራ መግባባት ልንደርስባቸው በሚገቡ ሀገራዊ ጉዳዮች ላይ ሁሉ በጠረጴዛ ዙሪያ መወያየት እንደሚያስፈልግ ነው የገለጹት።
ታሪካችን ምንነት፣ በህገ መንግስታችን፣ በምንገነባው ፌዴራል ስርዓት፣ በጀግኖቻችንና በጀግንነት ትርጉም፣ በአርበኞቻችንና በአርበኝነት ትርጉም፣ በጋራ ሴቶቻችን፣ በማንነትና የዜግነት ፖለቲካ አረዳድና ትርጉም፣ በነባር ነዋሪዎችና በመጤ ማንነት እና ምንነት እንዲሁም በመሳሰሉ ጉዳዮች ላይ የጋራ መግባባት መገንባት ይገባል። በእነዚህና በመሳሰሉ ጉዳዮች ላይ ለመግባባትና ሁላችንም ለሁላችንም የምትመች ሀገር ለመገንባት ምንም እንኳን ልዩነቶች ተፈጥሯዊ ቢሆኑ ልዩነቶቻችንን አቻችሎና ተከባብሮ ለመኖር በሰከነ ሁኔታ መወያየትና መመካከር ብቸኛ መንገድ ሊሆን ይገባል።
ለአዲሲቷ ኢትዮጵያ የጋራ ንቅናቄ ዳይሬክተር የሆኑት አቶ ኦባንግ ሜቶ ከማንነት በፊት ሰውነት መቅደም እንዳለበት የሚያሳስበው የመክፈቻ ንግግር አድርገዋል። በምክክር መድረኩ የመጀመሪያው ጽሑፍ አቅራቢና የብዙዎችን ትኩረት የሳቡት ዶክተር ሰሚር ዩሱፍ ነበሩ። ዶክተር ሰሚር የኢትዮጵያ ብሔረ መንግስት ግንባታ ውጣ ውረድን የተመለከተ ጽሑፍ አቅርበዋል።
ኢትዮጵያውያን በነገድ፣ በጎሳ፣ በቋንቋ፣ በሃይማኖት የተከፋፈሉ ስለሆኑ ከዚህ ከፍ ብሎ አንድ ወጥ ሊያደርጋቸው የሚችል ብሔራዊ ማንነት ያስፈልጋቸዋል በሚል ትርክት የተለያዩ መንግስታት ተመሳሳይ የሆነ የገመድ ብሔራዊ ገመድ ለመመስረት ጥረት ያደርጉ በተለይ በአቶ ኃይለ ሥላሴ ጊዜ በደርግ ጊዜ የኢትዮጵያ ብሔርተኝነት እንዲስተራፋ በኢትዮጵያ በዓለም በኢትዮጵያ ደረጃ ብዙ ስራዎች ሰርተዋል። ነገር ግን ይሄ ተግባር እየተሳካቷል ማለት አይቻልም። ላለመሳካቱ አንደኛው ማሳያ ኢትዮጵያውያን በዛን ጊዜ በተለይ ለመባመኑ ጊዜ መሰረታዊ በሚባሉ ኢትዮጵያን በሚመለከቱ ጉዳዮች ሰፊ ልዩነቶች ያሉብን ህዝቦች ሰዎች ነው። የኢትዮጵያ ታሪክን በሚመለከት፣ የኢትዮጵያ ምንነትና ማንነትን በሚመለከት፣ የኢትዮጵያ የወደፊት መጻኢ ዕድል በሚመለከት ሰፊ ልዩነቶች በሀገራችን አለው። ስለዚህ ይሄ የብሔረ ግንባታ ተግባር ሙከራ ያተሳካበት ምክንያት ጠብቆ ማወቅ የሚያስፈልግ ይመስለኛል። ባቸው ለማስቀመጥ በያለፉት ጊዜዎች መንግስታዊ ብሔርተኝነት ያተሳካበት አንደኛው ምክንያት ምንድን ነው? ተገዳዳሪ የሆኑ ንዑስ ብሔርተኝነቶች አድገው ጎልብተው መንግስታዊ ብሔርተኝነትን ተፋልመው የብሔራዊ ግንባታ እንዳይሳካ የራሳቸውን ትልቅ የሚያስፈጥጫቱ ማለት ይቻላል።
እነኚህ ንዑስ የብሔረ መንግስታት ኃይሎች ጎልተው እንዲወጡ የጣሊያን ቅኝ አገዛዝ፣ የ1960ዎቹ የአፍሪካውያን ነጻነት እንቅስቃሴዎችና ሶሻሊዝም አስተዋጽኦ አበርክተዋል ብለዋል። በኢህአዴግ ዘመን የብሔረ ግንባታው ችላ ተብሎ ንዑስ ብሔርተኞች እንዲፋፉ ተደርጎ ነበር ያሉት ዶክተር ሰሚር በዚህ ወቅት የኢትዮጵያ ብሔርተኞች ከንዑስ ብሔርተኞችና የንዑስ ብሔርተኞች እርስ በርሳቸው ግጭት ውስጥ ገብተው እንደነበር አውስተዋል። ሆኖም የመንግስት እጅ ጠንካራ በመሆኑ የእነሱ ሽኩቻ ከቁጥጥር ይወጣ አልነበርም ይላሉ። በኢህአዴግ ላይ የአመራር ለውጥ መደረጉን ተከትሎ የማዕከላዊ መንግስት ቁጥጥር በማላላቱ ግን በርካታ ግጭቶች ሊከሰቱ ችለዋል ብለዋል። ዶክተር ሰሚር እንደ መፍትሄ ያስቀመጡት ኢትዮጵያ ብሔርተኝነትና ንዑስ ብሔርተኝነትን በጋራ የደረበ ማንነቱን የተቀበለ ማህበረሰባዊ ማንነት ማፍራት ነው ብለዋል። ሌላኛው የፓናል ጽሑፍ አቅራቢ የአፋር ህዝብ ፓርቲ ሊቀመንበር የሆኑት ዶክተር ኮንቴ ሙሳ ሁሉም ራሱን እንደ እኩል ኢትዮጵያዊ እንዲያይ አጋር ፓርቲ ተብለው የጠረፍ ክልሎች ከእኩል ፖለቲካ የተሳትፎ የተገፉበት ሁኔታ መስተካከል አለበት ያሉ ሲሆን ከፍትሐዊ የሀብት ስርጭት አንጻርም ሁሉም የፌዴራል ተቋማት አዲስ አበባ ውስጥ መሰብሰባቸውን ተችተዋል። አገልጋይ አመራር ሳይሆን ተገልጋይ አመራሮች መብዛታቸውን የነቀፉ ሲሆን የሲቪክ ማህበራት አስተዋጽኦም እንዲጎላ ጠይቀዋል። ዜጎች በሚገነቡ ተቋማት ላይ እምነት ሊያሳደሩ እንደሚገባ አሳስበዋል።
ባለስልጣኖች የትምህርት ሚኒስትር ሆኖ ልጁን ለማስተማር አሜሪካ የሚልክ ባለስልጣን ካለ የሚያዘው ኢንስቲትዩሽን ላይ እምነት የለውም ማለት የጤና ጥበቃ ውስጥ እየሰራ ታይላንድ ለመታከም የሚሄድ ከሆነ የውሃ ባለስልጣን የውሃ ሚኒስትር ሆኖ ታይላንድ ወይም ሃይላንድ የሚመጣ ከሆነ በምን ገነባቸው ተቋማቶች ላይ እምነት ከሌለን መንግስት መገንባት አንችልም።
በከሳት በኋላው ፕሮግራም ላይ የሰላም ኮሚሽን ምክትል ሰብሳቢያ ወይዘሮ የትነበርሽ ንጉሴ ሀገረ መንግስትና የሰላም ግንባታ በሚል ርዕስ እንዲሁም የድሬዳዋ ዩኒቨርሲቲ ፕሬዚዳንት ዶክተር ያሬ ንጉሴ ብሔራዊ ማንነትና ልዩ አቃፊ ስርዓትን ወቅታዊ ነባራዊ ሁኔታና ቀጣይ አካሄድ በሚል ርዕስ ጽሁፎችን አቅርበው ውይይት ተካሂዶባቸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ከድሬዳዋ ከአዳራሽ ለተወሰደው ድምፅ ጥራት ይቅርታን ጠይቃለን። ወደ ባህር ዳር እንመለሳለን። በተከታዩ ዘገባ ባህር ዳር ላይ በተካሄደ የአማራና የሶማሌ የህዝብ ለህዝብ ግንኙነት መድረክ ላይ የሶማሌ ክልል ምክትል ፕሬዚደንት አቶ ሙስጠፌ መሐመድ ተገኝተው ተናግረዋል። አቶ ሙስጠፌ በዚሁ ንግግራቸው የአማራ ህዝብ እንደ ጨቋኝ ሆኖ የተሳለበትን ትርክት የማንቀበለው የፖለቲካ ትርፍ ለማግኘት ሳይሆን ትርክቱ በተጨባጭ የተሳሳተ ስለሆነ ነው ብለዋል። አስቴር ምስጋናው ተጨማሪ አላት።
ሳምንት መጨረሻ ጀምሮ በባህር ዳር ከተማ ዋና ዋና ጎዳናዎች ላይ በኢትዮጵያ በአማራና በሶማሌ ክልል ባንዲራዎች አሸብርቋል። የሶማሌ ክልል ምክትል ርዕሰ መስተዳደር የአቶ ሙስጠፌ መሐመድ ዑመር ፎቶግራፍ በትልልቁ በከተማው ወሳኝ ቦታዎች ተሰቅለዋል። የከተማዋ ነዋሪዎችም በባህር ዳር ዓለም አቀፍ አውሮፕላን ማረፊያ በመገኘት በአቶ ሙስጠፌ መሐመድ ዑመር የተመራውን ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከጎሳ መሪዎችና ከተለያዩ የህብረተሰብ ክፍሎች የተውጣጡ 100 የሚጠጉ ልዑካንን በደማቅ ስነ ስርዓት ተቀብሏቸዋል። የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጠፌ መሐመድ ዑመር በውይይቱ መድረኩ ላይ የተናገሩት የአማራንና የሶማሌን ህዝብ ለመለያየት ብዙ ትርክቶች ተሰርተዋል። ትርክቶቹ ስህተት ናቸው። ይህንን ደግሞ ለፖለቲካ ትርፍ ብለን ሳይሆን በተጨባጭ ስህተት መሆናቸውን ስለተረዳን ነው ብለዋል።
የተሳሳተ ትርክት የምንለው አንዱ እና የተገለጸው የአማራ ህዝብ ጨቋኝ ነው። የአማራ ህዝብ ጨቋኝ እንደነበረ በተለይም የሶማሌ ህዝብን በተለይ መልክ እንደበደለ ተደርጎ ላለፉት ዓመታት በረጅሙ የተፈራበት አብዛኛው የሶማሌ ህዝብን በጥርጣሬ የአማራ ህዝብን እንደ ከሌላው ኢትዮጵያ ህዝብ ለይቶ እንደ ጨቋኝ የሚያይበት ሁኔታ የተፈጠረው ትርከት ትክክል አለመሆኑን ስለምናምንበት እንጂ ለፖለቲካ ተስብለናል። ይሄ ትርከት ስህተት ስለሆነ
የአማራ ክልል ምክትል ርዕሰ መስተዳደር አቶ ላቀ አያሌው በበኩላቸው እኛ የአማራ ህዝቦች አባቶቻችን ያወረሱንን ኢትዮጵያ ጠንካራ አድርገን ለመጪው ትውልድ የምናስረክብ እንጂ ላነሰ አላማ የምንሰራ አይደለንም ነው ያሉት። ኢትዮጵያ ወደ ቀድሞ ክብሯ ለመመለስ ጥላቻን ሳይሆን ፍቅር መስበክ የወቅቱ አጀንዳ ሊሆን ይገባል። ለዚህ ደግሞ የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጠፌ እንዳደረጉት በንግግር ብቻ ሳይሆን በተግባር የተፈተሹ ስራዎችን መስራት ያስፈልጋል ነው ያሉት አቶ ላቀ።
አቶ ሙስጠፌ ከቃልም በላይ የተግባር ሰው ናቸው። ባለፈው ክረምት በሀገራችንና በክልላችን የተጀመረውን ለውጥ ለመቀልበስና ሀገራዊና ህዝባዊ አንድነታችንን አደጋ ላይ ለመጣል ታስቦ በሶማሌ ክልል አጋጥሞ በነበረው ጥፋትና ከፍተኛ ጉዳት የጉዳት ሰለባ የነበሩ አካላትንና የሃይማኖት ተቋማትን በአጭር ጊዜ ተገንብተው ወደ መደበኛ ህይወታቸው እንዲመለሱ ክቡር አቶ ሙስጠፌና ካቢኔያቸው ሌት ከቀን ሰርተዋል። ጉዳት ለደረሰባቸው አካላትም ከመቶ ሚሊየን ብር በላይ በመመደብ የማቋቋም ስራ ሰርተዋል ብቻ ሳይሆን ጉዳት የደረሰባቸውን በመሰብሰብ ኮሚቴ አቋቁመው ለኮሚቴዎችም የሚያስፈልጋቸውን ግብዓት አሟልተው ስራ ያስጀመሩ ናቸው። በሌላም በኩል በማንነታቸው ብቻ አላግባብ የተወረሰባቸውን ንብረት እንዲመለስ ከካቢኔያቸው ጋር ወስነው ተግባራዊ አድርገዋል። በተግባር ኢትዮጵያዊነት ማለት ይህ ነው። የተጎዳን ማከም፣ ስነ ልቦናውን ማጀገም፣ ይህንን ስራም ታሪክ በደማቁ የሚጽፈው እንደሆነ ሙሉ እምነት አለ። ለአገር ወዳድ የሶማሌ ህዝብ የምናረጋግጠው ታላቅ እውነት እኛ የአማራ ህዝብ አያት ቅድመ አያቶቻችን ያስረከቡንን ኢትዮጵያ ከዚህ በላይ ጠንካራና የበለጸገች ሆና ለትውልድ እንድትዘልቅ እናደርጋለን እንጂ ከዚህ ላነሰ ዓላማ መቼውንም ሰርተን እንደማናውቀው ሁሉ ዛሬም ልንሰራ የማንችል መሆናችንን ለእናንተም የምስራቅ ፀሐዮች ላረጋግጥላችሁ ወዳለሁ።
አቶ ምስጦፌ የሶማሌን ክልል መምራት ከጀመሩ ጊዜ ጀምሮ ተሰርተዋል የተባሉ ስራዎችን በተመለከተ ከዚያው ከሶማሌ ክልል የመጡ አቶ ደረጃ ሰፋን አነጋገርኩ።
እኔ በሐምሌ 28 ጉዳት በኋላ የተቋቋመ ኮሚቴ አለ። የሰላም የፍትህና የልማት ማህበር ነው እና የዛ ህዝብ ግንኙነት ኃላፊ ነኝ። እና በማናቸው መድረኮች ላይ ስናገር ካፌም አለየው የሚያስፈጽሙት ነገር ሁሉ ሰብአዊ መብትና የዜግነት ጉዳይ ላይ ነው። የተጎዱ ሰዎችን መካስ ተትላንትና ወዲያ ዋርዴር ላይ ቤተክርስቲያን ተመርቋል። ወደዚህ ከመምጣታችን ሁለት ቀን በፊት በ8 እንደዚህ አካባቢ ጅጅጋ የአርሴማ ቤተክርስቲያን ግንባታው ተጠናቆ ተመርቋል። ከዛ አሁንም የኪዳነ ምሕረት ቤተክርስቲያን ዋናዋ የተቃጠለችው ቀሳውስት የተገደሉበት ቦታ ግንባታው እየተጠናቀቀ ነው። በቅርብ እንደሚመረቅ አቃለው። ቀጣይ የሞቱ የቆሰሉ የተገደ የተደፈሩና የቆሰሉ ሰዎች ይቀጥላል። አሁን ዝርዝሩን አዘጋጅተንላቸዋል።
ይህ የሆነው ደግሞ የሶማሌና የአማራ ክልል ህዝቦችን ወዳጅነት በማጠናከር ኢትዮጵያዊነትን ከፍ ባለማማ ላይ ለማስቀመጥ አንድ ተብሎ የተጀመረ መርሃ ግብር እንደሆነም በቦታው የተገኙ አንዳንድ አስተያየት ሰጪዎች ተናግረዋል። 3 ቀናት በቆየው የዚህ የህዝብ ለህዝብ ግንኙነት ማሳረጊያው የሶማሌና የአማራ ህዝብ ትስስር ታሪካዊ ዳራን የሚዳስሱ ጥናታዊ ጽሁፍ በማቅረብና ሰፊ ውይይት በማካሄድ ነበር። በቀረበው ጽሁፍም የሁለቱ ክልል ህዝቦች ለኢትዮጵያ አንድነት አቃፊ ህዝቦች መሆናቸው ተጠቁሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር።
አስቴርን ለዘገባው እናመሰግናለን። በሲዳማ ዞን ከተሞች መረጋጋት እየታየ ነዋሪዎችም በከፊል ወደ መደበኛ እንቅስቃሴያቸው እየተመለሱ መሆናቸው ተገልጧል። የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ በሲዳማ ዞን ጉዳት የደረሰባቸውን አካባቢዎች እየጎበኙ ናቸው። በሰሞኑ ግጭት ቢያንስ የ35 ሰዎች ህይወት መጥፋቱንና ግምቱ በውል የማይታወቅ ንብረት መውደሙም ተነግሯል። ዮናታን ዘብዴዎስ ዝርዝሩን ልኮልናል።
ከሱዳማ ዞን የክልነት ጥያቄ ጋር በተያያዘ በዞኑ ወረዳዎችና ከተሞች ተፈጥሮ የነበረው የጸጥታ ችግር መርገቡን ነው ነዋሪዎች በስልክ ለቪኦኤ የተናገሩት። ነዋሪዎች እንደሚሉት ለበርካቶች ሞትና ንብረት መውደም ምክንያት የሆነው ይሄው የጸጥታ ችግር ሰራዊቱ በተለይም የመከላከያ ሰራዊት ባይደርስልን ህይወታችንም አይተርፍም ነበር ብለዋል።
እጅግ በጣም በሚሰቀጥጥና በሚገርም ሁኔታ በመጀመሪያ የንግድ ማዕከሎች ስም ዝርዝርም የያዙ ይመስላል ሆቴሎችን ቃዎቻቸውን በሙሉ አውጥተው ሜዳ ላይ የሚወስዱትን ወስደው የተረፈውን አቃጥለው በቃ አንድም ንብረት እንዳይተርፍ አድርገው አውድመው ከዛም ውጪ የተመረጡ ሰዎች ላይ በዘራቸው የተመረጡ የተነጣጠሩ ሰዎች ላይ መኖሪያ ቤታቸውም ጭምር በመግባት ማንኪያ ያልቀረ ማንኪያ መውሰድ የሚችሉትን ወስደው እያንዳንዱ ተከፋፍሎ እስከ ሌሊቱ 6 ሰዓት የዘረፉትን መጠጥ ሁሉ ሲጠጡ ወጣቶቹ ሰክረው እንደገና ሌሊቱን ያርዱናል ብለን ስንጠብቅ ነው መከላከያ ሰራዊት ገብቶ የህዝቡን ህይወት የታደገውና እፎይ ያለው።
ብዙ ንብረት ነገር የወደመው ብዙ መኪናዎች ተቃጥላል። የሰው ህይወት ዳ እስከሚጥፋት ድረስ
መከላከያ ባይገባ ኖሮ ሁሉ ነገር እንደው እንደ 2-3 እንደ አልቅ ነበር። ሁሉ የሁላችንም ቤል አልቅ ነበረና የሚታወቀው ህይወት የተረፈው በመከላከያ መምጣቱ ነው።
በሲዳማ ዞን ከሚገኙ 36 ወረዳዎችና ከተማ አስተዳደሮች ማንነትን የለየ ጥቃት የተፈጸመባቸውና ችግሩ በስፋት የታየባቸው በተለይም ይርጋለም፣ መልጋ፣ ለኩ፣ አለታ ወንዶ፣ አለታ ጮኮና አገረ ሰላም ተጠቃሾች ናቸው። ከነዚህ ከተሞች ቪኦኤ ያነጋገራቸው አስተያየት ሰጪዎች የጸጥታው ኃይል ስለገቡ አንጻራዊ ብሎ የሚገልጹት ሰላም ተመልሷል፣ ስጋት እንዳለባቸው ገልጸው መደበኛ እንቅስቃሴ ግን በከፍልም ቢሆን ጀምረናል ብለውኛል። ስሙ እንዲገለጽ አልፈለገ የአለታ ወንዶ ከተማ ነዋሪ የተፈጸመባቸው ጥቃት እጅግ አስከፊ መሆኑን ተናግሮ ዛሬ የተሻለ ነገር መኖሩን ገልጿል። መንገድ ተከፍቷል፣ የክልሉ ርዕሰ መስተዳድርም መጥቶ ጎብኝቶናል፣ በዚህም ተስፋ ሰንቀናል ነው ያለው። የአዋሳ ከተማ ደብረ ስላሴ ቤተክርስቲያን መምህር ቤዛ ኩሉ ሞላለኝ እንዳሉት እስካሁን ከአገረ ሰላም ብቻ 4 ቤተክርስቲያን መቃጠላቸውና ደግሞ ሌሎችም የመዘረፍና የመሰባበር ወንጀል እንደተፈጸመባቸው ተናግሯል። በተፈጠረው ችግር እጅግ ማዘናቸውን የሚገልጹት እኒህ መምህር ኢትዮጵያውያን አስቀድሞ ለአገር አንድነትና ሰላም ትኩረት እንዲሰጡም ጠይቀዋል። ይህ በእንዲህ እንዳለ ከፍተኛ ጉዳት ከደረሰባቸው ከተሞች ውስጥ የቡሌ ወረዳ ከተማ አገረ ሰላም አንዷ ሲትሆን የሌላ ብሔር ተወላጅ መሆናቸውን የሚናገሩ የከተማው ነዋሪዎች ስጋት ስላለባቸው ተሰደው ቦሬ ወደምትባል ኦሮሚያ ክልል ጉጂ ዞን መሄዳቸውን ተናግሯል። እስካሁንም 470 ሰዎች በቦሬ ቅድስት ማርያም ቤተክርስቲያን መጠለላቸውን ተናግሯል።
እኔ ቦሬ ነኝ ያለው። ያው
ከሀገረ ሰላም እየተሰደዱ እየገቡ ናቸው። ከዳዬ ከበንሳ እንደዚህ እየተሰበሰቡ እየገቡ ናቸው። 475
የት ነው እየተጠለሉ ያሉት እነዚህ ተሰደው የመጡ ሰዎች?
ቤተክርስቲያን ቅድስት ማርያም ቤተክርስቲያን ነው ያሉት።
ቤተክርስቲያኒቷ ምንድነው ያደረገችላቸው ያለው?
ያው ህዝቡ ነው የሚያዋጣላቸው። መዋጮውን ህዝቡ ነው እስካሁን ድረስ እያደረገላቸው ያለው። ያው ይለብሱትንም ምግብም ህዝቡ ነው የሚጠጡትንም ሁሉን ነገር።
አሁንም ሰው እየመጣ ነው ያለው?
በጣም እየመጣ ነው። ጧት ራሱ ማት ነው የገቡት ከሀገረ ሰላም። ግማሹ በእግር ነው፣ ግማሹ አሁን ደግሞ በመኪና ነው ከመንገድ ላይ ይዟቸው እየገቡ ያሉ።
ከሀገረ ሰላም ተሰደው ቦሬ የተጠለለ አንድ ተጎጂ ያለበትን ሁኔታ እንዲህ ሲል ተናግሯል።
ከእንግዲህ መድኃኒዓለም ክብሩ ይስፋና ከሞት አፋፍ ላይ ያው ፌዴራል በሚገርም ሁኔታ አወጣን። ያው ሁኔታው አሰቃቂ መድኃኒዓለም መቼም በኃጢአታችንም የመጣ ሊሆን ይችላል፣ ሊያስተምረንም ሊሆን ይችላል። የሰውን ልጅ እንደሚደረግ መስሎም አይታይንም ነበር መቼም ተጋብተን ተዋልደን ቋንቋውን አሁን እንዲህ ስናገር እንኳን ብዙ አማርኛ የምችል መስላለሁ አይደል? ሲዳምኛውን ነው በብዛት የምናገረው የምንሰብከው የምንቀድሰው ማለት ይቻላል። እና ይህንንም ያደረግነው እነሱን መስለን ሆነንም ለመኖር አስበን ስለነበር ነው። እና ያልታሰበው ሁኔታ ነው የደረሰብን። አባቶቻችን አረጋውያን ተገለውብናል። ከእንግዲህ ያው እግዚአብሔር ክብሩ ይስፋ የቦሬ ሕዝብ መቼም ተቀብሎን እየተንከባከበን ያለው አሁን ማርያም ቤተ ክርስቲያን አዳራሹ ላይ ተጠለን ያለ ነው። ወረዳችን ላይ ሀገረ ሰላም ላይ የነበረው ፖሊስ ሲቪል ለብሶ ነው አብሮ ሲያስመታን የነበረው። ቆመው ነው እያየናቸው፣ ስለ እውነት ውሸትም አይደለም። እና አንድም ፖሊስ መቶ አለቃው እንደውም ወዲያው ነው ደም ግፊት የተነስቷል ብሎ ሀገር የለቀቀው።
መንግስት ሰራዊቱን በማስገባት ለማረጋጋት ላደረገው ጥረት ምስጋናቸውን የሚያቀርቡ እነዚህ አስተያየት ሰጪዎች አሁንም ተጠናክሮ እንዲቀጥል ጠይቀዋል። የሲዳማ ዞን አስተዳደር ጽህፈት ቤት ፕሬስ ኃላፊ አቶ ገነና አበራ ዞኑ የመንግስት ሹመኞችና የወረዳም ሆነ የከተማ አስተዳደር የስራ ኃላፊዎች ህዝቡን የማረጋጋትና ችግር ፈጣሪዎችን የማጣራት ስራ መጀመሩን አስታውቀዋል። የሲዳማ ህዝብ በሌሎች ብሔር ተወላጆች ላይ ለደረሰው ጥቃትና ጉዳት ኃላፊነት ለመውሰድ ይሁንታቸውን እንደገለጹላቸው ተናግሯል። የሃይማኖት አባቶችና የአገር ሽማግሌዎች ሰላም ለማውረድ የበኩላቸውን ጥረት መጀመራቸው ነው። የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ፣ የሲዳማ ዞን ዋና አስተዳዳሪ አቶ ቃሬጫ ውቻና የቀድሞ የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ ጉዳት የደረሰባቸውን ከተሞች ከትናንት ጀምሮ እየጎበኙ ሲሆን አቶ ሚሊዮን ድርጊቱን አውግዘውታል። አቶ ሚሊዮን ተጎጂዎችን አግኝተው ባነጋገሩበት ወቅት ለክልሉ ቴሌቪዥን ጣቢያ እንዳሉት የተፈጸመው ጥቃት ልብ የሚሰብር ነው።
የወንድሜ ንብረት የራሴ ንብረት የተጎዳ የማንም አይደለም። በምንም አይነት መልኩ ምክንያት ሊቀርብለት የሚችል አይደለም። በተቻለን አቅም ሁሉ በአመራር አቅም ብቻ ሳይሆን ሰው በመሆናችን ብቻ ወገኖቻችንን በአጭር ጊዜ ውስጥ ማቋቋም አለብን የሚል በአንድ በኩል እልህ ነው የፈጠረብኝ። የራሳችን ወንድሞቻችን ንብረት ነው የተጎዳው እና ይህንን ነገር በህዝቡ ውስጥ ያለው መንፈስም መልካም መንፈስ ስላለ ቁጭትም ስላለ ህዝባችንን አስተባብረን በአጭር ጊዜ ውስጥ ይህንን ጉዳት የሚፈውስ ስራ እንሰራለን ብዬ ነው ማስበው። አንድ ነጋዴ ህጋዊ ነጋዴ እስከሆነ ድረስ መዝገቦች ይኖሩታል። ግብር እየገበረ ነው የሚኖረው እና ከዚህ ጋር ተያይዞ ያው ልምድም አለ። ባለፈው ልኩ ላይ እንደዚህ ተከስቶ ሰርተናል። ሌሎች ከተሞች ላይም ሰርተናል በዚህ መልኩ እና መስራት ይገባል የሚል ነገር ነው ያለኝና እነዚህን ማግኘት አለብን። ወጣቶችን በተመለከተ ሽማግሌዎች፣ የሃይማኖት አባቶች ብለን ያልነውም ከዋናነት ከቤት ነው የሚወጣ ወጣት። ሁሉም ኃላፊነት አለው፣ የራሱ ልጆች ናቸው። ስለዚህ ልጆቹን መክሮ ከስርዓት የሚወጡትን ወደ ስርዓት ማስገባት አለበት። በወንጀል ግን መሳተፍ ሰው ወጣት የሚሆን ሽማግሌ በወንጀሉ ተሳትፎ ልክ ህጉ ነው የሚጠይቀው ማለት ነው። ያው አንዱ ጉዳይ ህዝቡ ሲጠይቅ የነበረው ጥያቄ ነው 11/11 ላይ ተብሎ እንደ ምክንያት የሚቀርቡ ከዚህ አንጻር ምላሽ እስካገኘ ድረስ ይህ ምላሽ ደግሞ በአግባቡ ገልጸናል። ይህንን ሰምተው ወደ ቤቱ የተመለሰ በቤቱም መንግስት የሚለው ነገር ትክክል ነው ብሎ የቀረ ብዙ ኃይል ነው ያለው። በተለየ መልኩ ደግሞ ተቀስቅሶ የወጣ ኃይል አለ። ከዚህ አንጻር በተለይ ሐዋሳ ላይ የነበረው ዝግጅት ከፊ ነገር እንዳይፈጠር ለማድረግ ተችሏል። ስዳማ ውስጥም ለምሳሌ አለታ ወንዶ ላይ ከአለታ ወንዶ ዙሪያ ወረዳ የመጣ ሰው ሳይሆን ከሌላ አካባቢ ተጠራርቶ የመጣ ሰው ነው እዚህ ላይ ይህን ጉዳት ያደረሰውና ጥርጣሬ ያለባቸው ቦታዎች ላይ አስቀድመን ከኛም ውጭ የፌደራል ኃይልም ያስገባንባቸው ቦታዎች አሉ።
ከተለያዩ ምንጮች ከሆስፒታል፣ ከፖሊስ እንዲሁም ከመንግስት አካልና ነዋሪዎች የአሜሪካን ድምፅ ራዲዮ እንዳረጋገጠው እስካሁን ከ35 በላይ ሰዎች ህይወታቸው ያለፈ ሲሆን ቁጥራቸው በውል ያልታወቁ ግለሰቦች ቀላልና ከባድ ጉዳት ደርሶባቸዋል። በወንጀሉ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ተብሎ የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ ይገኛሉ። ለአሜሪካን ድምፅ ራዲዮ ዮናታን ዘብጂዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ ከአሜሪካ ድምፅ የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በናይል ሳትም ቪኦኤ 24 ላይ አለን። አሃዱ ራዲዮ 94.3 ላይ በቀጥታ ታገኙናላችሁ። እንዲሁም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር አፖቻችንን ብትጭኑ ዝግጅቶቻችንን ማግኘት ትችላላችሁ። የምሽቱ ስርጭት የአየር ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድናችሁ ያለ ነው ሰሎሞን አባተና
አዲሱ አበበንን።
አሁን የሰዓቱን አርዕስተ ዜና አዲሱ ወደ አንተ መልሳለሁ።
አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ሆነው ተሾሙ። ተመራጩ ከዚህ በፊት ካላቸው ልምድ አንጻር ክልሉን ሊመሩ እንደሚችሉ ከምክር ቤት አባላት አስተያየት ከተሰጠ በኋላ ነው ሹመቱ የጸደቀላቸው። የሶማሌ ክልል መንግሥት በክልሉ ለግጭት መንስኤ የሆኑ ሕገወጥ የጦር መሳሪያዎችን በቁጥጥር ስር እያዋለ መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር መሐመድ አሊ በተለይ ለአሜሪካ ድምፅ አስታውቀዋል። በትናንት ዕለት በትግራይ ክልል መቀሌ ከተማ በተዘጋጀ ቴሌቶን ገቢ ማሰባሰቢያ መርሃ ግብር ከግማሽ ቢሊዮን ብር በላይ ለትግራይ ልማት ተበርክቷል። ሶማሊያ ዋና ከተማ ሞቃዲሾ ዛሬ በደረሰ የቦምብ ፍንዳታ በትንሹ 17 ሰዎች ሞቱ። የሐኪም ቤት ዲሬክተሩ ሞሐመድ ዩሱፍ እንደገለጡትም ሌሎች 28 ለከፍተኛ ሕክምና ሐኪም ቤት ገብተዋል። ዜናው አበቃ።
አመሰግናለሁ አዲሱ ለአርዕስተ ዜናው። ወደ ተከታዩ ቅንብር እናልፋለን። ስፖርት። የምሽቱ ስፖርት አዘጋጅና አቅራቢ ግርማቸው ከበደ ነው። አዲስ አበባ ላይ አለ።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅታችን በአትሌቲክስና በእግር ኳስ ዘገባዎች ላይ እናተኩራለን። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ፋሲል ከነማ የካፍ የኮንፌዴሬሽንስ ዋንጫ ተሳታፊ መሆኑን አረጋግጧል። ፋሲል የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ክለቦች ሁለተኛ ውድድር በሆነው የኮንፌዴሬሽንስ ዋንጫ ተሳታፊ የሆነው የኢትዮጵያ ጥሎ ማለፍ ዋንጫ አሸናፊ በመሆኑ ነው። ፋሲል ቢሾፍቱ ላይ በተደረገው የጥሎ ማለፍ የፍጻሜ ጨዋታ ሐዋሳ ከተማን በመለያ ምት 3-1 በማሸነፍ ዋንጫውን አንስቷል። በአህጉራዊ ውድድሮች ሲሳተፍ የመጀመሪያው የሆነው ፋሲል ከነማ በኮንፌዴሬሽንስ ዋንጫው የመጀመሪያ ጨዋታ በቅድመ ማጣሪያው ከታንዛኒያው አዛም ጋር የሚጫወት ይሆናል። የፕሪምየር ሊጉ ሻምፒዮን መቀለ 70 እንደርታ ከኢኳቶሪያል ጊኒው ካኖ ስፖርት አካዳሚ ጋር በካፍ ቻምፒየንስ ሊግ የመጀመሪያ ማጣሪያ ጨዋታውን ያደርጋል። ሳሙኤል ተፈራ የአንድ ማይል የዓመቱን ፈጣን ሰዓት በማስመዝገብ አሸንፏል። በዳይመንድ ሊጉ 10ኛ መዳረሻ በሆነው የለንደን ውድድር የዳይመንድ ሊግ ነጥብ የማያስገኝ ቢሆንም አንድ ማይሉን ወይም 1609 ሜትሩን ሲያሸንፍ የገባበት ጊዜ በአውሮፓውያኑ 2019 ዓ.ም ከ3 ደቂቃ 50 ሰከንድ በታች የገባ የመጀመሪያው ሯጭ አድርጎታል። በውድድሩ አሯሯጮችን የተከተለው ሳሙኤል ወደ መጨረሻ አካባቢ ከፊሊፕ ኢንገብርትሰን ፉክክር ገጥሞት የነበረ ቢሆንም በ3 ደቂቃ 49 ሰከንድ 45 ማይክሮ ሰከንድ በመጨረስ ማሸነፍ ችሏል። በ5000 ሜትር ሴቶች የተሳተፈችው ለተሰንበት ግዴ ድል አልቀናትም። ባለፈው ረቡዕ በሆላንድ ሄንግሎ በተካሄደው የኢትዮጵያ ዓለም ሻምፒዮና ማጣሪያ የ10000 ሜትር አሸናፊ የነበረችው ለተሰንበት በለንደን 10ኛ ወጥታለች። በብዙ ስትጠበቅ የነበረችው በትውልድ ኢትዮጵያዊ ሆላንዳዊቷ ሲፋን ሐሰን 3ኛ ስትወጣ በአንድ ጊዜ የዓለም 5000 ሜትር ሻምፒዮንነትን ከዓለም አገር አቋራጭ ክብር ጋር የያዘችዋ ብቸኛዋ ሴት አትሌት ኬንያዊቷ ሄለን ኦቢሪ የለንደኑን የ5000 ሜትር ውድድር ማሸነፍ ችላለች። አጎስ ገብረ ሕይወት ወደ ቀድሞ ብቃቱ መመለሱን ያስመሰከረባቸውን ድሎች አስመዝግቧል። በለንደኑ ዳይመንድ ሊግ ነጥብ በማይመዘገብበት የ5000 ሜትር ውድድር ሀጎስ 13 ደቂቃ 01 ሰከንድ ከ86 ማይክሮ ሰከንድ በመሮጥ አሸንፏል። ሆኖም የሀጎስን ድል ለየት የሚያደርገው ከለንደኑ ውድድር 3 ቀናት በፊት በሆላንድ ሄንግሎ በተካሄደው የኢትዮጵያ ዓለም ሻምፒዮናው ማጣሪያ ላይ የ10000 ሜትር ውድድርን አሸናፊ መሆኑ ነው። በ10000 ሜትር ገና ሁለተኛው ውድድሩ ቢሆንም የገባበት ሰዓት እጅግ ፈጣን ነበር። 26 ደቂቃ 48 ሰከንድ 95 ማይክሮ ሰከንድ። ሀጎስ ባለፈው ግንቦት ወር ባደረገው የመጀመሪያው የ10000 ሜትር ውድድሩ ኬንያዊውን የዓለም ከ20 ዓመት በታች ሻምፒዮን ሮኔክስ ኪፕሩቶን ተከትሎ በ27 ደቂቃ 01 ሰከንድ 02 ማይክሮ ሰከንድ ሁለተኛ መውጣቱ ይታወሳል። ሃጎስ ከ3 አመት በፊት በሪዮ ኦሎምፒክ የናስ ሜዳሊያ ካሸነፈ በኋላ በተደጋጋሚ ጉዳትና ያቋም መውረድ ምክንያት ወጥ ብቃት ማሳየት ተስኖት ቆይቷል። በሄንግሎ ማጣሪያ ሰለሞን ባረጋና የሚፍ ቀጀልቻም ከ27 ደቂቃ በታች በመሮጣቸው ኢትዮጵያ በመንጮ መስከረም አጋማሽ 2012 ዓመተ ምህረት በሚካሄደው የዓለም አትሌቲክስ ሻምፒዮና በወንዶች 10000 ሜትር የቀደመ ክብሯን ታስመልሳለች ተብሎ ይጠበቃል። በአፍሪካ ዋንጫና ሴቶች ዓለም ዋንጫ የተሳተፉት ኢትዮጵያውያን ዳኞች ምርጥ ብቃት አሳይተዋል በሚል የኢትዮጵያ እግር ኳስ ፌዴሬሽን ምስጋና አቀርቦላቸዋል። ኢንተርናሽናል ዋና ዳኛ ሊዲያ ታፈሰ በፈረንሳይው የሴቶች ዓለም ዋንጫ አንድ ጨዋታ የዳኘች ሲሆን ኢንተርናሽናል ዋና ዳኛ በአምላክ ተሰማ በአፍሪካ ዋንጫ አራት ጨዋታዎች እንዲሁም ኢንተርናሽናል ረዳት ዳኛ ተመስገን ሳሙኤል ደግሞ አንድ ጨዋታ መርተዋል። ዛሬ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ አባልና የዳኞች ኮሚቴ ሰብሳቢ አቶ ዮሴፍ ተስፋዬ ከዳኞቹና በአፍሪካ ዋንጫው የቴክኒክ ጥናት ቡድን ተሳታፊ ከነበሩት የብሔራዊ ቡድኑ አሰልጣኝ አብርሃም መብራቱ ጋር በሰጡት መግለጫ በሀገር ውስጥ ጨዋታዎች መዳኘት ያለውን ፈተና ገልጸው ዳኞቹ ውድድሮቹን በመምራት ላሳዩት ብቃት ምስጋናቸውን አቅርበዋል።
ምደባ በምናደርግበት ሰዓት እንደምታውቁት የፖለቲካው ኢሹ የጀመረው ከአምና ጀምሮ፣ ስለዚህ ሁለት ብሔሮችን ወይ ደግሞ ሁለት ክልሎችን ዳኞች ልንመድብ በማንችልበት ችግር ውስጥ ነበር ነው የነበረው። በአንድ ክልል ላይ ያለውን ውድድር ሌላኛው ክልል ያለው ዳኛ መመደብ አንችልም። ምንም እንኳን በሀገራችን ኳያ ክብር የማይሰጣቸውና ክለብ ሜንታሊቲ ተይዞ ከፍተኛ ተጽዕኖ የሚደርስባቸው ቢኖርም ግን በአፍሪካ ዋንጫም ብሎም በዓለም ዋንጫ ላይ ኢትዮጵያን ወክለው ውድድሮቻቸውን በተሻለ መልኩ እየመሩ በእግር ኳሳችን ምናልባትም በብሔራዊ ቡድናችን ደግሞ በአፍሪካም ዋንጫ ባንሳተፍ በቻን ባንሳተፍ በዓለም ዋንጫ ባንሳተፍ ግን ብሔርን አልወከሉም፣ ክልልን አልወከሉም፣ ክለብን አልወከሉም። ኢትዮጵያን ወክለው ውድድሮቻችን በተሻለ መልኩ ሲመሩ ቆይተዋል። እንደ ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ እጅግ በጣም ደስተኛና ሪኮግኒሽን የሰጠው ጉዳይ ነው።
በውድድሮቹ ጥሩ ጊዜ ማሳለፋቸውን የተናገሩት ዳኞቹ በሀገር ውስጥና በውጭ ሀገር ማጫወት ያለውን ልዩነት አስረድተዋል። ኢንተርናሽናል ዋና ዳኛዎቹ ሊዲያ እና በአምላክ
እዛ ቦታ ላይ የነበረው እኔ ወደ 14 ምናምን ኪሎ ሜትር ሮጫለሁ። ፕሪሚየር ሊግ ለምን ያው ፖላር ስላለን ይታወቃል። የኢትዮጵያ ፕሪሚየር ሊግ በምንጫወትበት ሰዓት ሜይ ቢ 10 ኪሎ ሜትር 9 ከነማሟሟቂያው ማለት ነው።
አገራችን ውስጥ ስንሆን አንደኛ ፕሮፌሽናል ሜንታሊቲው በአብዛኛው የሚጠበቀውን ያህል ደረጃ አይደለም። በዚህ አጋጣሚ እውነት ለመናገር ዳኞች ከበባ ይፈጸማል፣ ጉንትላዎች ይኖራሉ። አንዳንድ ጊዜ እውነት ለመናገር አልፎ አልፎ ዳኞች ይመታሉ።
ኢንተርናሽናል ዳኛው በአምላክ ከአፍሪካ ዋንጫው በፊት የካፍ ክለቦች የኮንፌዴሬሽንስ ዋንጫ የፍጻሜ ጨዋታ ሲመራ በሞሮካዊው የካፍ ምክትል ፕሬዚዳንት ፋውዚ ሌካ ጥቃት እንደደረሰበት የሚታወስ ሲሆን ዳኝነቱ ላይ ማተኮር እንደሚፈልግ በመግለጽ ያለማንም ጫና ምክትል ፕሬዚዳንቱን ይቅር ብያቸዋለሁም ብሏል። ጉዳዩ ግን በካፍ የዲሲፕሊን ኮሚቴ እየታየ ነው። የክለቦች ውድድር መርሃ ግብር መቆራረጥ በብሔራዊ ቡድኑ ዝግጅት ላይ ተጽዕኖ እንደሚኖረው የዋሊያዎቹ አሰልጣኝ አብርሃም መብራቱ ተናግረዋል። በአውሮፓውያን አቆጣጠር በ2020 በካሜሩን አስተናጋጅነት ለሚካሄደውና በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን የቅድመ ማጣሪያ ጨዋታ ከጅቡቲ ጋር ያለበት የኢትዮጵያ ብሔራዊ ቡድን በአዳማ ዝግጅት እያደረገ ነው። ሐምሌ 19 ጅቡቲ ላይ የመጀመሪያ ጨዋታውን የሚያደርገውን የብሔራዊ ቡድኑን ዝግጅት አስመልክቶ አሰልጣኝ አብርሃም በሰጡት ጋዜጣዊ መግለጫ በዝግጅታቸው ላይ ተጽዕኖ ይፈጥራል ያሉትን ችግር አብራርተዋል።
የሊጉ በየጊዜው መቆራረጥ ነው አንዱ ምክንያት እና ፕሪሚየር ሊግ ውድድር የተጠናቀቀው ያው በቅርብ ነው እንደምታውቁት። በመሀል ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን የጥሎ ማለፍን ማሸናፊ ያሳውቁ ስላለ እንደገና ጥሎ ማለፉ ውድድር ቀጠለ። በዚህ መሀል ተጫዋቾችን መጥራት አልቻለም።
የዛሬዎቹ ከአዲስ አበባ የተጠናቀሩት የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
አመሰግናለሁ ግርማቸው ለስፖርት ዘገባው። ወደ ተከታዩ ዝግጅት እናልፋለን። የበረራ ደህንነት፣ ቦይንግና የተወካዮች ምክር ቤት።
ኢትዮጵያ ውስጥ ቢሾፍቱ አቅራቢያ የወደቀው ቦይንግ 737 ማክስ 8 ጄት ተጎጂ ቤተሰቦች ባለፈው ሳምንት ውስጥ በዩናይትድ ስቴትስ የተወካዮች ምክር ቤት የትራንስፖርትና የመሠረተ ልማት ንዑስ ኮሚቴ ፊት ቀርበው እማኝነት ሰጥተዋል። ቦይንግ ኩባንያን ደህንነትን ለማሻሻል ከማተኮር ይልቅ ለንግድ ተጠቃሚነት ቅድሚያ ሰጥተዋል ሲሉ የከሰሱት ቤተሰቦች የኢትዮጵያ አየር መንገድ ቢያንስ ቀርቦ በማጽናናት ከቤተሰቦች ጋር የተሻለ ግንኙነት ማድረጉንም ተናግረዋል። ሰሎሞን አባተ ነው ዝርዝሩን የያዘው።
የተወካዮች ምክር ቤቱ የትራንስፖርትና መሠረተ ልማት ንዑስ ኮሚቴ የኢቲ 302 የቢሾፍቱ አደጋ ተጎጂ ቤተሰቦችን የጠራው የበረራ ደህንነት የሚገኝበትን ሁኔታ ለመከታተል በያዘው ጥረት ነው። ንዑስ ኮሚቴው የተጎጂዎቹን ቤተሰቦች ወክለው የተናገሩትን ፖል ጆሮጌንና ማይክል ስቱሞን ቃል አድምጧል። አንዳንዱም ንግግር የጥያቄና መልስ ሳይሆን በእንደራሴዎቹና በተጎጂዎቹ መካከል የሚደረግ ውይይት ይመስል ነበር። አንዳንዱ ንግግራቸው ልብን ዘልቆ የሚነካም ነበር። የታዳሚውና የእንደራሴዎቹ ድምፆችና የፊቶቻቸውን በሐዘን ስሜት መኮማተርና መፈታት የሚመሰክረው የሕመሙ ጥልቀት የደረሰባቸውን ጉዳት ስፋት ነበር። የአየር መንገዶች አብራሪዎች ዓለም አቀፍ ማኅበር ተጠሪ ካፕቴን ጆ ደቤትም ተገኝተዋል። የበረራ አስተናጋጆች ማኅበር ተጠሪዋ ሎሪ ባሳኒም ነበሩ። የበረራ ደህንነት ባለሙያዎች ተጠሪው ማይክ ፔሮንም ከታዳሚ መካከል ናቸው። የትራንስፖርት ሠራተኞች ማኅበሩ ጃን ሳሙኤልሰንም እንዲሁ ከእማኝ ሰጪ ተናጋሪዎች አንዱ ነበሩ። ሚስተር ንጆሮጌ በዚያ የቦይንግ 737 ማክስ 8 አደጋ የራሳቸውን ቤተሰብ አምስት አባላት አጥተዋል።
The Boeing 737 Max crash has killed my wife, my three children, my mom-in-law and 341 others.
የቦይንግ 737 ማክስ 8 አደጋ ባለቤቴን፣ ሶስት ልጆቼን፣ የባለቤቴን እናት እና ሌሎች 341 ሰዎችን ገድሏል።
የቢሾፍቱ አደጋ ከደረሰ ከሶስት ሳምንታት በኋላ ብቅ አለ ያሉት ቦይንግ ኩባንያና ጄት አምራቾቹ አሳፋሪ ሲሉ የጠሩትን አድራጎት ፈጸሙ አሉን ጆሮጌ ለሕዝብ ተወካዮች ምክር ቤቱ በጽሑፍ ባቀረቡት የእማኝነት ቃላቸው።
Boeing shifted focus from the root cause of the crashes, which is the design flaws in the 737 MAX and MCAS.
Boeing ትኩረቱን የችግሩ መሠረት ከሆኑት የBoeing 737 MAX የንድፍ ጥፉነትና የበረራ መቆጣጠሪያው ሥርዓት በትክክል አለመሥራት ለማራቅና የውጭ አብራሪዎች ስህተት ወይም ጥፋት ለማስመሰል ጥሯል። ይህ አድራጎት ለጀቶቹ መውደቅ ምክንያት ለሆኑት ትክክለኛዎቹ ችግሮች መፍትሄ እንዳይገኝ እክል ፈጥሯል። ይህ አድራጎት ደግሞ ለመላው ስብዕና ስድብ ነው።
ያንን የቦይንግ ኩባንያን የቴክኒክ ችግር ስለመሆኑ ለመቀበል ማንገራገርና ወደ ውጪ ለመግፋት መሞከር ወንጀል ነው ብለውታል ንጆሮጌ። ንጆሮጌ በመቀጠልም ተጠያቂነቱን በፌደራሉ የአቪዬሽን አስተዳደር FAA ላይ ማሳረፈዋል። በአግባቡ ያልተያዘና የሚገባው ክትትል ያልተደረገበት የደህንነት ማረጋገጫ አያያዝ እንዲህ አይነቶቹን የጀቶች መውደቅና ሞትን ሊያስከትል እንደሚችል ማወቅ ነበረበት ብለዋል። FAA ግን ይህንን ሐቅ ችላ በማለት ቦይንግ የራሱ አለቃ እንዲሆን በግዴለሽነት ለቀቀለት ብለዋል። እናም የቦይንግ 737 ማክስ 8 ተጎጂዎች ቤተሰቦች እንጠይቃለን የሚሉትን ዘርዝረዋል።
The families demand that the 737 MAX 8 be fully recertified.
MAX 8 ቀደም ሲል የውቅና ፈቃድ ከተሰጠው አይሮፕላን ሙሉ በሙሉ የተለየ በመሆኑ ፈቃዱ እንዲከለስ ቤተሰቦች እንጠይቃለን። በማስመሰያ ማለማመጃዎች የሚሰጥ ስልጠና ግዴታ እንዲሆን እንጠይቃለን። የብቃት ማረጋገጫ እድሳት ሲደረግ ከአቪዬሽን ደህንነት ስርዓቱ የተሟላ ህጋዊ ማስተካከያ አፈጻጸም ጋር በተጣጣመ ሁኔታ እንዲሆን እንጠይቃለን።
ፖሊን ጆሮጌ አክለውም ፌደራሉ የአቪዬሽን ባለስልጣን የበረራ ደህንነት ግዴታዎቹን በአግባቡ መወጣት እንዲችል የሚያደርግ በቂ በጀት እንደሚያስፈልገው ግልጽ መሆኑን ተናግረዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለፌዴራሉ አቪዬሽን አስተዳደር ኃላፊ ሹመት ይሁንታ ሲሰጥ የበረራ ደህንነት ማረጋገጫ ለውጥና ማሻሻያ እንደሚያደርግ ካረጋገጠ ብቻ እንዲሆንም አሳስበዋል። ንጆሮጌ የቦይንግ ኩባንያ ሥራ አስኪያጆችን እና የዳይሬክተሮች ቦርዱን በበረራ ደህንነት ላይ ከማተኮርና ጠቀም ያለ በጀት ከመመደብ ይልቅ በአመዛኙ የገበያ ትርፍና ቦነስን በማሳደድ ላይ መሰማራታቸውን በመግለጽ ወቅሰዋል። ንጆሮጌ ለዚህ ክሳቸው እንደ ማሳያም የጠቀሱት የኢንዶኔዥያው የማክስ 8 አደጋ በደረሰ በጥቂት ወራት ውስጥ ከዋል ስትሪት ገበያዎች የ20 ቢሊዮን ዶላር ግምት ያላቸው አክሲዮኖችን መግዛታቸውን አንስተዋል።
So at that point they knew that there were safety concerns with their jet.
ያኔ ጀታቸውን በተመለከተ የደህንነት ስጋት እንዳለ ያውቁ ነበር። እናም አክሲዮኖችን ጨምረው ለመግዛት ከመንቀሳቀሳቸው በፊት ደህንነትን በማረጋገጥ ስራዎች ላይ ወጪ መመደብ ነበረባቸው።
ከሚስተር ጆሮጌ ጋር አብረው የቀረቡት የተጎጂዎች ቤተሰቦች ተጠሪ ብቸኛ ሴት ልጃቸውን ያጡት ማይክል ስቱሞም ፌዴራሉ የአቪዬሽን አስተዳደር ያወጣቸውን ደረጃዎችና ደንቦች ክፍተቶች ዘርዝረው የተሻለ እርምጃ እንዲወሰድ አሳስበዋል።
We now have 346 tombstones. If it's a tombstone age.
አሁን እኮ 346 የመቃብር ላይ ደንጊያዎች ቆመዋል። እነዚያ መታሰቢያዎች የሚሰሙን ከሆነ ለውጦችን እናምጣ።
የትራንስፖርትና መሰረተ ልማት ኮሚቴው አባል ሚስ አንጂ ክሬግ በቤተሰቦቹ ሐዘን ልባቸው መነካቱን አመልክተው የበረራ ደህንነት ማረጋገጫዎችና የችግር መመዝገቢያ ሥርዓቱ ሊለወጥ እንደሚገባው ተናግረዋል።
I worked for a company that produced pacemakers before I came here that control irregular heart.
እዚህ ከመምጣቴ በፊት የልብ ምት ማስተካከያ መሳሪያ የሚያመርት ኩባንያ ውስጥ ሰራ ነበር። እዚያ እጅግ ጠንካራና ውጤታማ የሆነ የችግር ምዝገባና ማሳወቂያ አሰራር እንዲኖር የሚያስገድድ ደንብ ነበረን። ስለምን አየር መንገዶችና ጀት አምራቾች አይኖራቸውም?
ሌላው የኮሚቴው አባል እንደራሴ ሳም ግሬቭስም የሐዘናቸውን ክብደት እንደሚረዱና እንደሚጋሩን በመግለጽ ንግግራቸውን ጀመሩና በመስጋና ቀጠሉ።
I want to thank you all for first of all being willing to come here.
በቅድሚያ የደረሰባችሁን ሐዘን ልትነግሩን ሁላችንንም በተጠያቂነት ልትይዙን እዚህ በመምጣታችሁ ላመሰግናችሁ ሻለሁ። ቦይንግን፣ ፌዴራሉን የአቪዬሽን አስተዳደርና የተወካዮች ምክር ቤቱን ይህ እኮ የኛ ኃላፊነት ነው። ይህንን የከበደ ሐዘናችሁን ማጣታችሁን መላው ሕዝብ ሊጠቀምበት ወደሚችልበት መድረክ ለመለወጥ በመወሰን ላሳያችሁ ድፍረትም አመሰግናችኋለሁ። አሁን ልንጠየቅ ይገባናል። ይህንን ሁኔታ ለመለወጥም ልንሰራ ግዴታ አለብን።
እንዲህ አይነቶቹን መድረኮች ይከታተሉ እንደሆነ፣ ተጋብዘው እንደሆነ፣ ተገኝተውም እንደሆነ በዚህና ሌሎችም መድረኮች ላይ ያላቸውን ሐሳብ እንዲያካፍሉኝ ወደ ኢትዮጵያ አየር መንገድና ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ደውዬ ነበር። ሁለቱም ጋር ባለስልጣናትን አግኝቼ ያነጋገርኩ ቢሆንም ምላሽና ሐሳባቸውን ግን አልሰጡኝም። ለአሜሪካ ድምፅ ሰለሞን አባተ ነኝ፣ ዋሽንግተን።
አመሰግናለሁ ሶሎሞን። አንተኑ ለስቀጥል ነው።
በነገራችን ላይ አዲሱ ከዚህ ዝግጅት ጋር ተያይዞ ከዚሁ ከዋሽንግተን ዲሲ ከዩናይትድ ስቴትስ አንድ የሕግ አማካሪና ከተጎጂ ቤተሰቦችም እንደዚሁ አንድ ሰው አሉላ አነጋግሮ የተዘጋጀ ፕሮግራም ነበር። ቀደም ሲል ያስተዋወቅ ነው በሰዓት በሰዓት በነገው ምሽት ይቀርባል እሱ።
እሺ እንግዲህ እንዳልኩት አንተኑ ላስቀጥል ነው። ወደ ጤና ዝግጅት ወስደሃለሁ። ኢቦላ የአባባሳው ስጋት ብለህዋል ርዕሱን።
ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ግዛቶች ውስጥ አልገታ ያለው ኢቦላ አሁን አሁን የዓለም ጭንቀት እየሆነ መጥቷል። ቫይረሱ ኮንጎን ከአንድ ዓመት በላይ ለሚሆን ጊዜ ቀስፎ ከ1700 በላይ ሕይወት በልቷል። የዛሬው ስጋት ድንበር ተሻግሮ ወደ ጎረቤት ሀገሮች እንዳይዛመት ነው። በተለይ ወደ ደቡብ ሱዳን፣ ቡሩንዲና ሩዋንዳ ከዘለቀ እነዚህ ሀገሮች ባላቸው የጤና መዋቅር አቅም ሊቋቋሙት የመቻላቸው ነገርም ሌላው አነጋጋሪ ጉዳይ ሆኗል። ኢቦላንና ጫናዎቹን በግንባር በመፋለም ላይ ከሚገኙ ተዋናዮች መካከል የመንግስታቱ ድርጅት የሕፃናት መርጃ ፈንድ ዩኒሴፍ ይገኛል። የድርጅቱ የአፍሪካ አገልግሎት ክፍል የግንኙነቶች ኃላፊ የሆኑት ፓትሲ ኒከል ከባልደረባዬ ኬት ፓውንድ ዳውሰን ጋር ዛሬ ተወያይተው ነበር። ድንበር ዘለል የመሆኑን ስጋት ማየል አንስተው ተናግረዋል። በተለይ ለቫይረሱ የተጋለጡ ሦስት ሰዎች ወደ ዩጋንዳ መግባታቸውም ነው ጭንቀቱን ያበረታው።
Obviously remains very high. Now we have the situation
ዩጋንዳ ውስጥ የታዩት የኢቦላ አጋጣሚዎች የቫይረሱን ከኮንጎ የመውጣት ስጋት አጉልተው ያሳዩ ናቸው። ዛሬ ኮንጎ ውስጥ ከ10 እስከ 15 ሰው በየለቱ እየተያዘ ነው። ይህ ደግሞ
በጤና ጥበቃ ዘርፍ ላይ ተሰማርተው እየተያዙ ያሉትንና በየማህበረሰብ ውስጥ እየደረሰ ያለውን ሞትም ጨምሮ ነው። ከበሽታው ጋር ንክኪ ያላቸው ያሉበት የሚታወቅም የማይታወቅም ሰዎች አሉ።
ምንም እንኳ ዩጋንዳ ውስጥ መንግስቱ ለተፈጠረው ስጋት አጣዳፊ ምላሽ ለመስጠት የተዘጋጀ ቢሆንም ዓለም አቀፉ ጥረት ግን በብዙ እጥፍ መጠናከር እንዳለበት የዩኒሴፏ የአፍሪካ መርሃ ግብር ቃል አቀባይ ፓትሲ ናኬል አሳስበዋል። ለመሆኑ አሁንስ ቢሆን በዓለም አቀፉ ማህበረሰብም ይሁን በአካባቢው ሀገሮች መንግስታት ምን እየተሰራ ይሆን?
So for instance, I can give you an example of what's happening in South Sudan, which is a country that already has a large humanitarian infrastructure.
ደቡብ ሱዳን ውስጥ እየተሰራ ያለውን እንደ ምሳሌ ላነሳ እችላለሁ። ሀገሪቱ ውስጥ እጅግ ስፋት ያለው የግብረሰናይ መዋቅር እየተዘረጋ ሲሆን እነዚያ እንቅስቃሴዎች ለኢቦላም ምላሽ ለመስጠት ተዘጋጅተዋል። ላለፉት 6 ወራት ዩኒሴፍም ከነዚያ ግብረሰናይ ተዋንያን ጋር እየሰራ ይገኛል። በዚህ ስራም ኢቦላን በቁጥጥር ስር ለማዋልና እንዳይሰፋ ለማድረግ የሚያስችሉ የማሳወቂያ ስራዎችን እያከናወነ ነው። ከተከሰተም እንዴት መያዝ እንደሚቻል እያስተማረ ነው። በቡድን ስራዎችና ግንኙነቶች ከግማሽ ሚሊዮን በላይ ቁጥር ያለው ሰው መድረስ ችለናል።
ስልጠናዎች እየተሰጡና ለህዝቡም በጤና ተቋማትና በአዋሳኝ አካባቢዎችም የንጽህና ጽዳትና ሌሎችም ሊወሰዱ የሚገባቸው ጥንቃቄዎችን እያሳወቁ መሆናቸውን ናኬር ገልጸዋል። በዚህ የአሁኑ የኮንጎ ዲሞክራሲያዊት ሪፐብሊክ ኢቦላ በአብዛኛው ተጎጂ የሆኑት ህፃናት መሆናቸው እየተነገረ ነው። በቀጥታም ይሁን በተዘዋዋሪ በሚደርሱ መዘዞች
There is a higher level of infection among children. There's about 30% as opposed to previous outbreaks where only 20% of the
በህፃናቱ ላይ የደረሰ ያለው የመያዝ መጠን ከፍተኛ ነው። አሁን ህፃናቱ መካከለ ያለው የስርጭት መጠን 30% ሲሆን ቀደም ሲል ከነበረው 20% ጋር ሲነጻጸር ምን ያህል እንደጨመረ ማየት ይቻላል። ከነዚያ እየተጋለጡ ካሉ ህፃናትም የሚበዙት እድሜያቸው ከ5 ዓመት በታች የሆኑ ናቸው።
ስለዚህም ቤተሰቦች፣ የጤና ባለሙያዎችና የህፃናት ሐኪሞች እንዲሁም ተንከባካቢዎች ይህንን ስጋት አተኩረው እንዲያዩና እንዲንቀሳቀሱም እየተደረገ መሆኑን ፓትሲና ኬል ገልጸዋል። በእነዚያ ለስጋት በተጋለጡ ሀገሮች በቡሩንዲ፣ ሩዋንዳ፣ ዩጋንዳና ደቡብ ሱዳን ውስጥ እጅግ አነስተኛ ነው የሚባለውን የዝግጁነት ሥራ ለማከናወንና ማኅበረሰቦችን ለመድረስ ቢያንስ 80 ሚሊዮን ዶላር እንደሚያስፈልግ ዩኒሴፍ አስታውቋል።
Now that's a pretty large sum of money, but this is an international emergency and everybody should be concerned about doing at least the minimum in order to
protect. ከፍተኛ ቁጥር ያለው ገንዘብ ነው። ይሁን እንጂ ይህ ዓለም አቀፍ አጣዳፊ ጉዳይ ነው። ሆኖም በእነዚያ ሀገሮች ውስጥ ያለውን ስጋት ለመቀነስ ብቻ ሳይሆንም በዓለም አቀፍ ደረጃም የመከላከል ስራ ለማከናወን ቢያንስ አነስተኛ ነው የሚባለው ድጋፍ ሊደረግ ይገባል።
ዩኒሴፍም ጥረቱን አጠናክሮ ለመቀጠልና ለማሳደግም እየሰራ መሆኑን ፓትሲና ከላስታውቀው የዓለም አቀፉን ማህበረሰብ ፈጣን የተግባር ምላሽ ጠይቀዋል። ከዩጋንዳ ጋር አዋሳኝ በሆነችው ግዙፏ የኮንጎ ከተማ ጎማ ውስጥ ባለፈው ሳምንት አንድ የኢቦላ ታማሚ በመገኘቱ ምክንያት ወረርሽኙ በአካባቢው ሀገሮችም ሊዛመት የሚችል ዓለም አቀፍ ስጋት መሆኑን የዓለም የጤና ድርጅት አስታውቋል። ክብራትና ክብራና አድማጮች ዝግጅታችን ሊጠናቀቅ ነው። እንግዲህ ጥቂት ደቂቃዎች ቀሩናል። ላጠራጠር ያሉ መረጃዎችን ከዛም የምሽቱን ፕሮዲውሰር ሙዚቃ ጋብዘን እንሰናበታለን። አዲሱ በነገራችን ላይ ቅድም የዚህን የዋሽንግተን ዲሲና የምስራቅ ዩናይትድ ስቴትስን የአየር ሁኔታ አንስተን ስንነጋገር ነበረ። ኢትዮጵያ ውስጥ ነገ ሰመራ ላይ 45 ዲግሪ ሴልሺየስ እንደሚሆን ብነግርህ ትሄዳለህ? የሰመራ ሰው ግን ይወደዋል።
የሚገርም ከዚህ ወሰዱ ማለት ነው።
ዝቅተኛው ሙቀት ደግሞ ኢትዮጵያ ውስጥ 8 ዲግሪ ሴልሺየስ ነው። የደብረ ብርሃን ሙቀት ነው። አዲስ አበባ ከፍተኛው 21 ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። ዝናባማ ትሆናለች ተብሏል። እንግዲህ የፕሮዲውሰሯ ምርጫ ለዛሬ የዓለማየሁ እሸቴ ሙዚቃ ይሆናል።
ዓለማየሁ እሸቴ
ወደድኩ አፈቀርኩሽ። ደህና ደሩ ክቡራትና ክቡራን።
ወደድኩ አፍቅርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ወደድኩ አፍቅርኩ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ ነፍሴም ተጨነቀች።